የአሜሪካ ድምፅ ነው። የአሜሪካ ድምፅ
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ግንቦት 14 2023 ዓ ም ዝግጅታችን ጀመረ። በደቡብ ኢትዮጵያ በሚገኘው የማጎ ብሔራዊ ፓርክ ውስጥ 4 ሰዎች ስለመገደላቸው ተሰምቷል።
ውስጥ ገብቶ ገደ ተቀበላት ድርሱ ለመበል ጥሪ ያቀረቡና የተወሰነ ኃይል ከኋላቸው ይሄዳል። የማዋቹ ቤተሰቦች ነበሩ። ከዛ እንግዲህ እንደሆነ በተሰለች ከበት ሌላም ኃይል ጨመር ከአቀማጭ በላይ ሆኖ ትናንት ከስካውት በኋላ ደራ ሁለት መንደር ሰዎችን ገለዋል ማለት ነው።
የማጎ ብሔራዊ ፓርክ ኃላፊ አቶ አደቦ መሰለን ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ይደመጣል። ከዚህ በተጨማሪ በላሊበላ ከተማ አቅራቢያ የቀጠለው ግጭት ለቅርሶች ደህንነት ስጋት ፈጥሯል ስለመባሉ፣ በራያ ዘቦ ወረዳ የሰባት ሲቪሎች ግድያ ፍትህ እንዲረጋገጥ አስተዳደሩ ስለመጠየቁና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች ተካተዋል። እንደምን አምሽታችኋል፣ እንደምን ውላችኋል አድማጮቻችን። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ንጉሡ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አጫጭር ዜናዎች ይቀድማሉ።
በድጋሚ እንደምናመሻችሁ፣ ዜናውን የማቀርብላችሁ እንግዳ ወሌ ነኝ። ቦሌ አውሮፕላን ማረፊያ አካባቢ የተከሰተው የእሳት አደጋ የአየር መንገዱን እንቅስቃሴ እንዳላስተጓጎለ የእሳት አደጋ ኮሚሽኑና አየር መንገዱ ገለጹ። 3 ሀገራት ለፍልስጤም እውቅና ሊሰጡ ነው። ሩሲያ የህዋ ጦር መሳሪያ በአሜሪካ ሳተላይት ትይዩ አመጠቀች። እንዲሁም በአሜሪካ በየቀኑ ከሚጠጡት በየቀኑ ማሪዋና የሚጠቀሙት በልጠው ተገኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ዛሬ በአዲስ አበባ የተከሰተው የእሳት አደጋ ከአውሮፕላን ማረፊያው ቅጥር ውጪ መሆኑ ተገለጸ። ቦሌ አውሮፕላን ማረፊያ አካባቢ የተከሰተው የእሳት አደጋ የአየር መንገዱን እንቅስቃሴ እንዳላስተጓጎለ የእሳት አደጋ ኮሚሽኑ እና አየር መንገዱ ገልጸዋል። አደጋው የተከሰተው ከአውሮፕላን ማረፊያው ቅጥር ውጪ መሆኑን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለአሜሪካ ድምፅ ገልጸዋል። የኢትዮጵያ አየር መንገድም አደጋው የተከሰተው ከአውሮፕላን ማረፊያው አጥር ውጪ እንደሆነና በስራው ላይ እክል ሳይፈጥር በቁጥጥር ስር እንደዋለ አስታውቋል። ኬኔዲ አባተ አጭር ዘገባ አለው።
ዛሬ ግንቦት 14 ቀን 2016 ዓ.ም በአዲስ አበባ ከተማ ቦሌ ወረዳ 1 ተብሎ በሚጠራው አካባቢ የተከሰተው የእሳት አደጋ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቅጥር ውጭ የተከሰተ እንደሆነ የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለአሜሪካ ድምፅ ገልጸዋል። አደጋው የተከሰተው ከቀኑ 9 ሰዓት ከ41 ደቂቃ ላይ እንደነበረ የገለጹት የህዝብ ግንኙነት ባለሙያው ከቀኑ 12 ሰዓት ገደማ ከስፍራው በስልክ በሰጡን አስተያየት ስለ አደጋው ተከታዩም ብለዋል።
በእሳት አደጋው መኖሪያ ቤቶች ናቸው የተቃጠሉት። በንብረት ላይ ቀላል ጉዳት ከመድረሱ በስተቀር በአንድ የእሳት አደጋ ሰራተኛ ላይ እንደዚሁም ቀላል ጉዳት ከመድረሱ በስተቀር የከፋ አደጋ አጋጠመን። ከአየር መንገዱ ጋር እየተነሳ ያለው ነገር ኬኔዲ ሀሰት ነው። እኔ ቦታው ላይ ነው ያለሁት። አየር መንገዱ አካባቢ ነው፣ ምንም የሚያገናኘው ነገር የለም። አየር መንገዱ መደበኛ ስራውን እየሰራ ነው። አውሮፕላኖች እያረፉ እየተነሱ ነው። እኔ እዛው ቦታው ላይ ነው ያለሁት። ይሄ ትክክል አይደለም፣ ሀሰት ነው። የእነዚህ እንግዲህ የእሳት አደጋውን በተመለከተ በንብረት ላይ የደረሰውን ጉዳት እና ዝርዝር ጉዳዮች እየተጣሩ ነው። እንግዲህ እሳቱን በማጥፋት ሂደት የእኛ የአዲስ አበባ እሳት አደጋ እና ደግሞ የኤርፖርት ድርጅቶች እሳት አደጋ፣ ሌሎች የጸጥታ ኃይሎች ተረባርበው ሙሉ በሙሉ አሁን በቁጥጥር ስር ውሏል።
የኢትዮጵያ አየር መንገድም የእሳት አደጋው ከአውሮፕላን ማረፊያው አጥር ውጭ ባሉ የመኖሪያ ቤቶች ላይ እንደተከሰተ በማህበራዊ የትስስር ገጾቹ ባወጣው መረጃ አስታውቋል። አደጋው በዕለታዊ እንቅስቃሴዎቹ ላይ ምንም አይነት መስተጓጎል እንዳልፈጠረና በቁጥጥር ስር መዋሉንም አክሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ስፔን፣ አይርላንድ እና ኖርዌይ በመጪው ማክሰኞ ፍልስጤምን እንደ ሀገር እውቅና እንደሚሰጧት አስታውቀዋል። ውሳኔው ለፍልስጤማውያን ረጅም ጊዜ መሻት መልስ የሰጠና እስራኤል በጋዛ ሰርጥ የከፈተችውን ጥቃት ተከትሎ በተከሰተው እልቂትና ሰብአዊ ቀውስ ዓለም ቁጣውን በሚገልጽበት ወቅት የመጣ ነው። በሁለቱ የአውሮፓ ህብረት አባል አገራትና በኖርዌይ ዛሬ ረቡዕ የተገለጸው ውሳኔ ሌሎችንም የህብረቱ አባላት እውቅና እንዲሰጡ የሚያነሳሳና በተባበሩት መንግስታት ድርጅትም ጉዳዩ ትኩረት እንዲያገኝ የሚያደርግ ነው ተብሏል። ይህም የእስራኤልን መገለል ይበልጥ እንደሚያባብስ ተነግሯል። በአሁኑ ወቅት ከ27 የአውሮፓ ህብረት አባል አገራት ውስጥ 7ቱ ብቻ ለፍልስጤም እውቅና ይሰጣሉ። ማልታና ስሎቬኒያም ተመሳሳይ ውሳኔ ሊሰጡ እንደሚችሉ አስታውቀዋል። በተባበሩት መንግስታት ድርጅት ከተወከሉት 190 ሀገራት ውስጥም 140 የሚሆኑት ለፍልስጤም ሉዓላዊ ሀገር መሆን እውቅና ሰጥተዋል። ሩሲያ የህዋ ጦር መሳሪያ በአሜሪካ ሳተላይት ዩዋ መጠቀች። የህዋ ጦር መሳሪያ ሳይሆን አይቀርም ያለውን ሳተላይት ሩሲያ ማምጠቋን የአሜሪካው የመከላከያ ሚኒስቴር መስሪያ ቤት ፔንታጎን አስታውቋል። ሩሲያ ያመጠቀችው የጦር ሳተላይት በአሜሪካ መንግስት ሳተላይት ተመሳሳይ ምህዋር ላይ መሆኑንም ፔንታጎን ጨምሮ አስታውቋል። ሩሲያ በእኛ ግምገማ የህዋ ጦር መሳሪያ ወደ ታችኛው የመሬት ምህዋር አምጥቃለች፣ ይህም ሌሎች በተመሳሳይ ምህዋር የሚገኙ ሳተላይቶችን ማጥቃት የሚያስችል ነው ብለዋል የፔንታጎን ቃል አቀባይ የሆኑት ሜጀር ጀኔራል ፓት ራይደር። ባለፈው ሳምንት የመጠቀው የሩሲያ ጸረ ህዋ የጦር መሳሪያ የአሜሪካ መንግስት ሳተላይት በሚገኝበት ተመሳሳይ ምህዋር ላይ ነው ሲሉም ቃል አቀባዩ አክለዋል። ዋሽንግተን ጉዳዩን መከታተል እንደምትቀጥል እና በህዋ ያሏትን ንብረቶችንም እንደምትከላከል ቃል አቀባዩ ጨምረው ተናግረዋል። አሜሪካ በህዋ ላይ የጦር መሳሪያ ማኖር ትሻለች ስትል ሞስኮ ትናንት ማክሰኞ ክስ አሰምታ ነበር። ይህም ሩሲያ በተባበሩት መንግስታት ድርጅት በህዋ ላይ የጦር መሳሪያ እንዳይውል ስትል ያነሳችውን ሀሳብ አሜሪካ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ ማድረጓን ተከትሎ የመጣ ነው። ህዋ ከጦር መሳሪያ ነጻ እንዲሆን እንደማትሻ አሜሪካ በድጋሚ አሳይታለች ሲል የሩሲያው የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ባለፉት ወራት ውስጥ ሁለቱ ሀገራት በህዋ ላይ የጦር መሳሪያ ማኖር በመሻት አንዱ ሌላውን ሲከሱ ቆይተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻድ የሁንታ መሪ በሆኑት መሐመድ ኢድሪስ ዴቢ ኢንቶ ከሁለት ሳምንት በፊት በፕሬዚዳንታዊ ምርጫ የተሸነፉት ጠቅላይ ሚኒስትር ሰክሰስ ማስራ የስልጣን መልቀቂያ ማስገባታቸውን ዛሬ አስታውቀዋል። የ40 ዓመቱ መሐመድ ዴቢ ምርጫውን 61 በመቶ ድምፅ በማግኘት ማሸነፋቸው ሲታወቅ ከነገ በስቲያ ሐሙስ በሚደረግ ስነ ስርዓት ቃለ መሐላ እንደሚፈጽሙ በመጠበቅ ላይ ነው። መሐመድ ዴቢ ለ30 ዓመታት አገሪቱን የገዙት አባታቸው ከሶስት ዓመታት በፊት በአማጽያን መገደላቸውን ተከትሎ 15 አባላት ያሉት ወታደራዊ ሁንታ የሽግግር ፕሬዚዳንት አድርጎ ሾሟቸው ነበር። እርሳቸውም የ40 ዓመት ዕድሜ ያላቸው ሰክሰስ ማስራ ከአራት ወራት በፊት ጠቅላይ ሚኒስትር ከመሆናቸውም ቀደም ብሎ የዴቢ ጠንካራ ተቃዋሚ የነበሩ መሆናቸው ይነገራል። በፕሬዚዳንታዊ ምርጫ 18.5 በመቶውን ድምፅ ብቻ አግኝተዋል። ተቃዋሚ ፓርቲዎች ማስራ የአገዛዙ መጠቀሚያ ናቸው ሲሉ ይከሳሉ። ማስራ ቀድመው አሸናፊነታቸውን አውጀው የነበረ ሲሆን ፓርቲያቸው ምርጫውን ጭምብል ሲል ጠርቶታል። ዓለም አቀፍ የሰብአዊ መብት ቡድኖችም ምርጫው ተአማኝም ፍትሐዊም እንዳልነበር ገልጸዋል። የቀድሞው ፕሬዚዳንት ዶናልድ ትራምፕ የግል ጠበቃ የነበሩት ሩዲ ጁሊያኒ እና ሌሎች 10 ተከሳሾች በአሪዞና ግዛት በፕሬዚደንት ጆ ባይደን አሸናፊነት የተጠናቀቀውን የ2020 ዓ ም የአሜሪካ ምርጫ ውጤት ለመቀልበስ ሞክረዋል በሚል ለቀረበባቸው ክስ ጥፋተኛ አለመሆናቸውን አስታውቀዋል። የፍርድ ቤት መጥሪያን ላለመቀበል ለሳምንታት ሲሞክሩና በማኅበራዊ ሚዲያ አቃቤያነ ሕግ ላይ ሲያፌዙ የነበሩት ጁሊያኒ የ10,000 ዶላር ዋስትና እንዲያስይዙ ታዘዋል። ጁሊያኒ ባለፈው አርብ በፍሎሪዳ 80ኛ የልደት ቀናቸውን በማክበር ላይ ሳሉ የፍርድ ቤት መጥሪያ ተሰጥቷቸዋል። ጁሊያኒ ምርጫው ተጭበርብሯል የሚል የሐሰት ወሬ በማሰራጨትና የምርጫ ባለሥልጣናት ውጤቱን እንዲቀይሩ በመገፋፋት የሚል ክስ ተመስርቶባቸዋል። በተጨማሪም በአሪዞናም ሆነ በሌሎች ግዛቶች የሚገኙ የሪፐብሊካን ፓርቲ የምርጫ ባለሥልጣናት ትረምፕ አሸናፊ እንደሆኑ እንዲያውጁ አበረታተዋል የሚል ክስ ተመስርቶባቸዋል። በአሪዞና በድምሩ 18 ግለሰቦች ላይ ክስ ተመስርቷል። በመጨረሻም በአሜሪካ በየቀኑ ወይም በየቀኑ በሚባል ደረጃ ማሪዋና የሚጠቀሙ ሰዎች ቁጥር በየቀኑ አልኮል ከሚጠጡት ሰዎች ቁጥር በልጦ መታየቱን አንድ አዲስ ጥናት አመልክቷል። ዛሬ ረቡዕ አዲክሽን በተባለውና በአሜሪካ የትንባሆ አልኮልና አደንዛዥ እጽን በተመለከተ በሚያደርገው ጥናት ተአማኒነት ባተረፈው መጽሔት የወጣው ጥናት እንዳመለከተው በእንደ አውሮፓን አቆጣጠር 2022 ዓ ም የማሪዋና ተጠቃሚዎች ቁጥር ከጠጪዎች ቁጥር ለመጀመሪያ ጊዜ በልጦ ተገኝተዋል። በአመቱ 17.7 ሚሊዮን ሰዎች በየቀኑ ማሪዋና ሲጠቀሙ 14.7 ሚሊዮን የሚሆኑት ደግሞ በየቀኑ እንደሚጠጡ ጥናቱ ጠቁመዋል። በተደጋጋሚ ማሪዋና የሚጠቀሙት ለሱሱ እንደሚዳረጉና ከማሪዋና ጋር ተያይዞ ለሚመጣው ሳይኮሲስ ወይም ከእውነታ ጋር መጣጣም አለመቻልን ሊያስከትል እንደሚችልም ጥናቱ አመልክቷል። 40 በመቶ የማሪዋና ተጠቃሚዎች በየቀኑ እንደሚወስዱም ተመልክቷል። በየግዛቱ ማሪዋና ለህክምና ወይም ለመዝናናት በህግ መፈቀዱ ለለውጡ ምክንያት እንደሆነም ተመልክቷል። በፌደራል ህግ ማሪዋና መጠቀም አሁንም ክልክል ነው። ሆኖም ግን ከተመደበበት አንድ አደገኛ እጽ ደረጃ ዝቅ እንደሚያደርግ ፌደራል መንግስቱ ፍንጭ ሰጥቷል። ክብራትና ክብራን ለምሽቱ ያስኩ ዜና በዚህ ተጠቃሏል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋል።
እንግዲህ ወልደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ግንቦት 14 2023 ዝግጅታችንን ነው እየተከታተላችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባዮ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በደቡብ ኢትዮጵያ ማጎ ብሔራዊ ፓርክ ውስጥ 4 ሰዎች ከትናንት በስቲያ ሰኞ መገደላቸውን የዞኑ የሰላምና ጸጥታ መምሪያ አስታውቋል። ኢትዮጵያ ውስጥ አስጎብኚ ድርጅት ከፍቶ ሲሰራ የቆየ የስፓኝ ዜጋም ከሟቾች መካከል መሆኑን የቱሪዝም ሚኒስቴር ገልጿል። ዮናታን ዘብዴዎስ ዝርዝሩን ልኮልናል።
በደቡብ ኢትዮጵያ ክልል ማጎ ብሔራዊ ፓርክ ውስጥ የታጠቁ ግለሰቦች ከትናንት በስቲያ ሰኞ አደረሱት በተባለ ጥቃት አንድ ስፓኛዊ አስጎብኚና ፎቶ አንስን ጨምሮ 4 ሰዎች መገደላቸውን የአሪ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ማታዶ በርቢም ለቪኦኤ ተናግሯል።
እዚህ የፓርክ ሽፌር እዚህ አሪ ተወላጅ ገደሉ ትላንት መንገድ ላይ ሙርሲ። ይህን ግድያ ተከትሎ አንድ የሞተ ነበረ፣ አንዱ ጠፍቷል ተብሎ እሱን ፍለጋ የወረዱ አርሶ አደሮች ነበሩ ወደ ውስጥ። እሱን ፍለጋ በሄዱት ላይም ዳግም 2 ሰው ተገደለ። ከዛ በኋላ ያው በእኛ በኩል የነበረው ይሄ ነው። ያንን ደግሞ ያው ቱሪስት ውስጥ እዛ ሙርሲ ውስጥ የነበረ ቱሪስት ነው እዛ ውስጥ በቶክስ እንደሞተ ነው።
በውቀቱ የተገደለው ስፓኛዊ ቶኒ ስፓዳስ እንደሚባልና ላለፉት 11 ዓመታት በኢትዮጵያ ውስጥ አስጎብኝ ድርጅት ከፍቶ መቆየቱን የቱሪዝም ሚኒስቴር በፌስቡክ ገጹም ላይ ባወጣው መግለጫ ዛሬ አመልክቷል። ጥቃቱን ፈጽሟል የተባሉ ግለሰቦችም በቁጥጥር ስር መዋላቸውን ሚኒስትሩ አስታውቋል። ቶኒ ስፓዳስ ሪፍት ቫሊ ኤክስፔዲሽን በሚባል የጉዞ ድርጅቱ አማካኝነት ለፊልም ቀረጻ 10 የውጭ አገር ዜጎችን ይዞ ወደ ማጎ ብሔራዊ ፓርክ መሄዱንና በአካባቢው ነዋሪዎች መካከል ድንገት ተነሳ በተባለ ሁከት መካከል በመገኘቱ በህይወቱ ላይ ለደረሰው አደጋ መጋለጡን ሚኒስትሩ አመልክቷል። በፓርኩ ውስጥ 11 የውጭ አገር ጎብኚዎች እንደነበሩ ያስታውቁት የጸጥታ ኃላፊ አቶ ማታዶም ለተስፋፋው ጥቃት መንስኤ የሆነው የፓርኩ ሹፌር መገደሉ መሆኑን አስረድቷል። የፓርኩ ሹፌር የተገደለው መኪናውን አቁሞ ከስካውቶች ጋር እየሰራ ሳለ እንደነበረም የፓርኩ ኃላፊ አቶ አዴቦ መሰለም ለቪኦኤ ተናግሯል።
የፓርኩ ሰራተኛ የልማት ስራ ላይ ያሉ ስካውቱን አቁሞ እያለ ሹፌሩን ከመሃላቸው ይገላል። ማንነቱ ያልታወቀ ሰው ነው የገደለው። ከዛ ቀሪዎቹ ዱካን ተከትሎ ሲሄዱ ወደ ሙርሲ መንደር ይገባል እና ገዳዩ ሙርሲ ይሆናል መሰለማም ብሎ ልመርሱን እነሱ ላይ ቶክሲ ከብታሉ። ሰዎቹ ቶክሲ ከብቱ እንግዲህ ተከበን አንድ ድርዙልን የምል ጥሪ ያቀረቡ እና የተወሰነ ሀይል ከባላቸው ይሄዳል። የማማቹ ቤተሰቦች ነበሩ። ከዛ እንግዲህ እንደገና መድሱ ላይ ሲከፈት ሌላም ሀይል ጨመር ከአጠማቸው በላይ ሆኖ ትናንትን ከስካውት በኋላ ጥራ 2 መንደር ሰዎችን ገለባል። ባንድ አድ ልጆችን በዛ ሰዓት ደግሞ በመሀል የእኛ አስቦት ተነዳ ጣባ አለና እዛ ጀባ ይቀደጋል እንግዳ ግብን ሲገባ መንደር ውስጥ ማለት ነው ውስጥ እዛ ውስጥም አንድ ቱሪስት ገለዋል።
ለአራት ሰዎች ህይወት መጥፋት መንስኤ የሆነው አጋጣሚም ሰሞኑን ቢፈጠርም አቶ አዴቦ ግን ፓርኩ ሰላም ነው ይላሉም።
እስካሁን ቱሪስት ገለውም አይታወቅም። እነሱም እንዳይደፍሩም አያውቁም። ትናንት ግን ለምን እንደገደሉ ምክንያቱን በግልጽ አላውቅም። አሁን የሄዳ አጃቢ ያለ ስልክ ሲደውል ስልኩም አይሰራም። በወቅቱ ሲደውልለት
ፓርኩ ውስጥ የነበሩ ሌሎች 10 ጎብኚዎች ያለ ጉዳት መውጣታቸውንም ኃላፊው ተናግሯል።
ጎብኚዎቹ 11 ናቸው። ያው አንዱ የ ስለሆኑ ባለቤት ሞቷል። ያው ሌሎቹን አሁን በፍሌን ሸኘናቸው። ኖትር ውስጥ የሞተው ውስጥ ሙርሲ ውስጥ ነው። ተኩስ ልውውጥ አልነበረም። እሱን ለማጣራት አሁን የተያዙ መረጃዎችም አሉ። የተሰጡን መረጃዎች ስላሉ እሱን እናጣራለን።
በውከቱ የተገደሉት ሶስቱ የአካባቢ ነዋሪዎች እንደነበሩና የስፓኛዊው ቶኒ ስፓደስ አስክሬን ወደ አዲስ አበባ መወሰዱን ኃላፊው ገልጿል። ቱ በቱሪስቶች ላይ ያነጣጠር እንዳልነበረም የቱሪዝም ሚኒስትሩ አስታውቋል። ቶኒ ስፓደስ ጎብኚዎችን ወደ ኢትዮጵያ በማምጣትና በማስተዋወቅ ላከናወነው ተግባር ሚኒስትሩም ከፍ ያለም አክብሮት እንዳለውም ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ዮናታን ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ላሊበላ ከተማ ይወስደናል። ትናንት ማክሰኞ በመከላከያና በፋኖ ታጣቂዎች መካከል በዓለም ቅርስ መገኛዋ ላሊበላ ከተማ አካባቢ በከባድ መሳሪያ የታገዘ የተኩስ ልውውጥ ሲደረግ መዋሉን የአካባቢው ነዋሪዎች ለአሜሪካ ድምፅ አስታውቀዋል። የአማራ ክልል ባህል ቱሪዝም ቢሮ የሕዝብ ግንኙነት ኃላፊ አቶ አበበ እምቢያለ የትናንቱን የተኩስ ልውውጥ ተከትሎ ያጋጠመ ጉዳት ስለመኖሩ የሚያውቁት ነገር እንደሌለ ገልጸው በክልሉ የተቀሰቀሰው የጸጥታ ችግር የቱሪዝም እንቅስቃሴውን እያወከው እንደሆነ ተናግረዋል። መስፍን አራጌ ዝርዝሩን ይዟል።
ትናንት ማክሰኞ ግንቦት 13 ቀን 2016 ዓ ም በአማራ ክልል ሰሜን ወሎ ዞን ላሊበላ ከተማ አካባቢ በመከላከያ ኃይልና በፋኖ ታጣቂዎች መካከል ከ8 ሰዓት በላይ የዘለቀ የተኩስ ልውውጥ መካሄዱን ለደህንነታቸው በመስጋት ስማቸውን መጥቀስ ያልፈለጉ የላሊበላ ከተማ ነዋሪ በስልክ ለአሜሪካ ድምፅ ገልጸዋል።
የተኩስ ነው አሁን?
ተኩስ ነው። ከባድ መሳሪያ እየተኮሰ።
በማንና በማን ነው አሁን ግጭቱ?
በፋኖና በመከላከያ።
ከከተማዋ አቅራቢያ ይተኮሳል ያሉት ከባድ መሳሪያ በሚፈጥረው ንዝረት በመሰንጠቅና ከጥገና መዘግየት ጋር በተያያዘ ወትሮም ችግር ውስጥ ባሉት ውቅር አብያተ ክርስቲያናት ላይ የከፋ ጉዳት እንዳያስከትሉ ሌላው የከተማ ነዋሪ ስጋታቸውን ተናግረዋል።
ከቃስ ስለተጀመረ ተኩሱ ይወጣስ የለም ቤታችን የሆነ ግን በጣም ከባድ የሆነ ተኩስ ይሰማል። ያው በተክሳኑ ክልል ዙሪያ ነው በመስመሩ በተክሳኑ ዙሪያ ስለሆነ ያው ከላይ ሄደን ከባድ መሳሪያ የሚተኮሰ እዛው በተክሳኑ ጥግ አካባቢ ነው። እንግዲህ ይህንን ምን ያክል ጉዳት አድርሶበታል የሚለው የሚያውቀው ባለሙያ ነው። ለምንም ቢባል የቅርሱ አካባቢ ያሉ ከአሁን ቀደም የነበሩ ችግሮች ቢኖሩበትም አሁን ያልከሸርቸሩም ጋር በየጊዜው ከሚጨምረው የንቀጥቀጥ ባህሪም ያ ባለሙያ ስላጠና ሁን ችግር ደርስበታል። እንደኛ ግን እንደኛ አመለካከት በተክሳኑ እንኳን ትልቅ ከባድ ተኩስ ይቅርና ቀለል ያለ መኪና እንኳን እንዳያልፍ ይላሉ ባለሙያዎቹ። ግን ዛሬ በጣም ትልቅ በጣም እንትን ሲተኮስ ቤት የዋለው
ውቅር አብያተ መቅደሶቹ በእድሜ ብዛት በፀሐይና በዝናብ መፈራረቅ እንዲሁም በጥገና ችግሮች ከደረሰባቸው ጉዳት ለመታደግ በፈረንሳይ መንግስት የገንዘብና የሙያ ድጋፍ እንቅስቃሴዎች ቢጀመሩም ቀድሞ በኮቪድ ሉላይ ወረርሽኝ፣ ቀጥሎም በሰሜኑ ጦርነት፣ አሁን ደግሞ በአማራ ክልል ከፋኖ ጋር በሚደረገው በትጥቅ የተደገፈ ግጭት የጥገና ስራው መጓተቱ ይታወቃል። በትላንቱ የተኩስ ልውውጥ ለጊዜው በላሊበላ ከተማ ውስጥ የሚገኙት 11 ውቅር አብያተ ክርስቲያናት ጉዳት ባይደርስባቸውም በቅርብ ርቀት ከሚገኙት መካከል በአጼ ካሌብ ዘመነ መንግስት እንደታነጸ የሚታመነውን ቀንቀኒት ቅዱስ ሚካኤልን ጨምሮ ናኩተ ለአብና አሸተነ ማርያም የደረሰባቸው ጉዳት አለመታወቁ እንዳሳሰባቸው ሌላው አስተያየት ሰጪ አመልክተዋል።
ከከተማው ወደ ውጭ ነው፣ ወደ ገጠሩ አካባቢ ነው፣ ወደ ቀንቀኒት ሚካኤል ቤተ አንበሳ ማርያም ቤተክርስቲያኗ ጥንታዊት ናት። እሷን በካሌብ የተሰራች ቤተክርስቲያን ናት። እሷ ላይ ያረፈው ከባድ መሳሪያ እስካሁን ሰዓት ድረስ አልፈነዳም፣ እንዳለ እንትን ተቀምጧል። ቤተክርስቲያኑ ስር ላይ ያረፈው ግን ቢፈነዳ ቤተክርስቲያኑ ያቃጥለው ነበር። አምር ነው በጣም።
የአሜሪካ ድምጽ ላፍታ ያናገራቸው የሰሜን ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ ፀሐይ ነው ሲሳይ የተኩስ ልውውጡን ተከትሎ የደረሰ ጉዳት ካለ በባለሙያ ተጠንቶ ለህዝቡ ይፋ ይሆናል ብለዋል።
ይህን ባለሙያ ትምህርት ይሰጠን እንዳረጋግጥ
የአማራ ክልል ባህልና ቱሪዝም ቢሮ የህዝብ ግንኙነት ኃላፊ አበበ እምቢያለ በበኩላቸው የትናንት ማክ ማክሰኞ የተኩስ ልውውጥ ተከትሎ ያጋጠመ ጉዳት ስለመኖሩ የሚያውቁት ነገር እንደሌለ ገልጸው በክልሉ የቀጠለው የጸጥታ ችግር ግን የቱሪዝም እንቅስቃሴውን እንዳወከው ተናግረዋል።
ሰላም ለቱሪዝም ፓስፖርት ነው ብለን እንጠራዋለን። እንደኛ በቱሪዝም ሰላም ባለመኖሩ ምክንያት የመጀመሪያው የተጎዳ ኢኮኖሚ ዘርፍ ቢኖር ቱሪዝም ነው። በዚህ ምክንያት ከፍተኛ የሆነ በዘርፉ ስራ ይዘው የነበሩ ግለሰቦች፣ ማህበራት በአሁኑ ሰዓት ወደ ስራ አጥነት እየተቀየሩ ነው ያሉ። በዚህ አጋጣሚ እጃ ላይ ያሉ የታጠቁ ኃይሎችም የህዝብ ኃላፊነት፣ ሀገራዊ ኃላፊነት ተሰምቷቸው ለአካባቢው ሰላም፣ ለአካባቢው ቅርስ ደህንነት ከፍተኛ የሆነ ህዝባዊ ኃላፊነትን መወጣት መቻል አለባቸው።
ከማለዳው አንስቶ ሙሉ ቀን በዋለው የተኩስ ልውውጥ ባልታጠቁ ሰዎች ላይ ጉዳት መድረሱን አስተያየት ሰጪዎች ተናግረዋል። በተለይ የከባድ መሳሪያ ቅንቡላ ሲያርፍባቸው የነበሩ ስፍራዎች ከከተማው ውጭ በመሆናቸውና ወደ አካባቢውም ተንቀሳቅሶን ለማረጋገጥ ስለሚያዳግት የጉዳቱን መጠን በትክክል ማወቅ አልተቻለም ብለዋል።
ያን እንደሞቱ አልታወቀም፣ ግን የቆሰሉት ደግሞ ከ7-8 በላይ ናቸው።
ሆኖም ከላሊበላ ከተማ 23 ኪሎ ሜትር ርቀት ላይ በሚገኘው የሸምሻ አውሮፕላን ማረፊያ አካባቢ ከባድ የተኩስ ልውውጥ እንደነበር አስተያየት ሰጪዎቹ ጠቁመዋል። የአውሮፕላን በረራ ከትላንት ጀምሮ መቋረጡንም አስታውቀዋል። ይሁን እንጂ በአካባቢው ዛሬ የሚሰማ የተኩስ ድምፅ እንደሌለም አክለው ገልጸዋል። የዓለም አቀፉ የትምህርት የሳይንስና የባህል ድርጅት በምህፃሩ ዩኔስኮ የቅዱስ ላሊበላ ውቅር አብያተ ክርስቲያንን ጨምሮ በዓለም አቀፍ የሰው ልጆች ቅርስ ማህደር ከመዘገባቸው የኢትዮጵያ ቅርሶች ውስጥ 3ቱ በአማራ ክልል ይገኛሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ትግራይ ክልል እንሻገራለን። ከትናንት በስቲያ ሰኞ በራያ ዘቦ ወረዳ በተፈጸመው የሰባት ሲቪሎች ግድያ ፍትህ ብንጠብቅም አሁንም ከአዋሳኝ አካባቢ የሚገኙ የአፋር ታጣቂዎች ምሽግ ቆፍረው ለግጭት እየተዘጋጁ ነው ሲሉ የራያ ዘቦ ወረዳ አስተዳዳሪ ለአሜሪካ ድምፅ ገልጸዋል። በጉዳዩ ላይ ከአፋር ክልል አዋሳኙ መጋላ ወረዳና ከአፋር ክልል መንግስት እንዲሁም ከፌዴራል ፖሊስ ኮሚሽን ስልክ በመደወልና የጽሑፍ መልእክት በመላክ ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙልጌታ አጽባ ዝርዝሩን ይዟል።
በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ለትላንት ማክሰኞ ግንቦት 13 ቀን 2016 ዓ.ም ምረት አጥቢያ በከብት ጥበቃ ላይ የነበሩ 7 ሰዎች በአሰቃቂ ሁኔታ በጥይት ተደብድበው መገደላቸውን የወረዳው አስተዳዳሪ አቶ ተዘራ ጌታሁን ለአሜሪካ ድምጽ ተናግረዋል። የሟቾች የቀብር ስነ ስርዓት ትላንት ማክሰኞና ዛሬ ረቡዕ መፈጸሙንም ገልጸዋል። የግድያው ፈጻሚዎች ከአፋር ክልል ዘልቀው የገቡ ታጣቂዎች ናቸው ያሉት አቶ ተዘራ ሟቾቹ እረኞችም ከመኖሪያቸው ራቅ ብለው ከብቶችን በጋራ በሚያሰማሩበት የኡርና ባህላዊ ጥበቃ ላይ እንደነበሩ አስረድተዋል።
ትናንት ተፈጸሙ ድርጊት በጣም አሰቃቂ፣ ሌሊት ያው በጥይት ጨፍጭፈዋቸው ሄደዋል። የአፋር ታጣቂ ኃይሎች እንደሆኑ ናቸው ምንገምተው። ከዛ በኋላ በስተጀርባው ምን አለ የሚለውን ነገር ያው የሚመለከተው አካልም እየተከታተለው ነው። አመጣጣቸውን በዛ አካባቢ ስለሆነ የአፋር ታጣቂዎች እንደሆኑ ነው የምንገምተው። እነዚህ ከብቶችን ለመጠበቅ እያሉ ነው የጨፈጭፏቸው በጥይት ነው። ዘግናኝ ነው ድርጊቱ፣ በጣም አሳዛኝ ነው። እንኳን ለሰው እንደዚህ አድርገን ልትጨፈጭፍና ልታስቡም የማትችል ድርጊት ፈጽሞ ሄደዋል። ሲጠብቋቸው የነበሩ ከብቶቻቸው ስቲል ወደ የቤታቸው አልተመለሱም፣ ተዘርፈው እንደሄዱ ናቸው።
ህይወታቸው ካጡ 7 ሰዎች ውስጥ 5ቱ የ11 ዓመት ልጅ ጨምሮ በአዳጊነት እድሜ ክልል የሚገኙ ለጋዎች እንደነበሩ አስተዳዳሪው ተናግረዋል።
ተደጋጋሚ እንደዚህ አይነት ድርጊት ሲፈጸምብን የነበርን ህዝቦች ነን። ይህን ለማርገብ ብዙ የእርቅ ስነ ስርዓት ለማድረግ ሞክረን ነበር፣ ሳካልን አልቻለም። አሁንም ትንኮሳ ብቻ ሳይሆን ጭፍጨፋ ተፈጽሞብን እንትን እያለን፣ ስለዚህ መንግስት በቁጥጥር ስር ውለው የህግ ተግራቸውን እንዲያገኙ እንጠብቃለን። ከዚህ ውጭ ያው ህዝቡ በጣም በመራር ሀዘን ነው ያለው። ሁኔታው ወደ ከፋ ሳይሸጋገር እነዚህ ግፈኞች በቁጥር ስር ውለው የህግ ቅጣት የሚያገኙበት ሁኔታ በአስቸኳይ እንፈልጋለን ማለት ነው። እኛ የምንጠብቀው አሁንም እነዚህ ግፈኞች አሳልፈው ይሰጡናል ብለን ነበር እየጠበቅን የነበር ነው። ይሄን ግን ማድረግ አልቻሉም። ጭራሽ ቦታ ይዘው ለውጊያ እየተዘጋጁብን ነው ያሉት አሁንም ማለት ነው። አጋጣሚ እዛ ቦታ ሁኝ ነው ኮሚኒኬት እያደረግኩ ያለሁት።
የተጎጂ ቤተሰቦችን በጉዳዩ ላይ ለማናገር ያደረግኩት ጥረት በከባድ ሐዘን ውስጥ መሆናቸውን በመግለጻቸው አልተሳካም። በግድያው ቤተሰቦቻቸውን ላጡ ቤተሰቦች ሐዘኑን የገለጸው የትግራይ ክልል ጊዜያዊ አስተዳደር ትላንት ባወጣው መግለጫ የአፋር ክልላዊ መንግስትና የፌዴራል ፖሊስ በጥቃት ፈጻሚዎች ላይ የህግ ተጠያቂነት ለማረጋገጥ እንዲሰሩ ጥሪውን አቅርቧል። የትግራይና የአፋር ክልሎች አዋሳኝ የሆነው የመጋለ ወረዳ አስተዳዳሪ አቶ አሊ ያሲንን ስለ ጉዳዩ በስልክ ጠይቀናቸው ስለ ክስተቱ መረጃ እንደሌላቸው ገልጸዋል። ከአፋር ክልላዊ መንግስትና ከፌዴራል ፖሊስም ምላሽና ማብራሪያ ለማግኘት ስልክ በመደወልና የጽሁፍ መልእክት በመላክ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታ ጽባን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር በቀይ ባህር የንግድ መስመር ላይ ያጋጠመው አለመረጋጋት ኢትዮጵያ ወደ አውሮፓ ገበያ የምትልከው የቡና መጠን እንዲቀንስ ማድረጉን የኢትዮጵያ ቡናና ሻይ ባለሥልጣን አስታውቋል። የመስሪያ ቤቱ ዋና ዲሬክተር ዶክተር አዱኛ ደበላ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በቀይ ባህር ዓለም አቀፍ የንግድ መስመር ላይ የተከሰተው ቀውስ አገሪቱ ወደ አውሮፓ ገበያ በምትልከው የቡና መጠን ላይ ተጽዕኖ መፍጠሩን አውስተዋል። ለአብነትም ወደ ጀርመን ሲላክ የነበረው የቡና መጠን በግማሽ መቀነሱንም ጠቅሰዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
በእስራኤልና በሐማስ ታጣቂ ቡድን መካከል የተቀሰቀሰውን ጦርነት ተከትሎ በየመን የሚገኙት የሁቲ ታጣቂዎች በቀይ ባህር ዓለም አቀፍ የንግድ መስመር ላይ የሚያልፉትን መርከቦች ማጥቃት ጀምረዋል። በዚህም የተነሳ በመስመሩ ላይ የሚደረገው የዓለም ንግዳዊ እንቅስቃሴ መስተጓጎል ገጥሞት ቆይቷል። ይኸው የቀይ ባህር ጸጥታዊ ቀውስ በኢትዮጵያ የቡና ወጪ ንግድ ላይም ተጽዕኖ መፍጠሩን የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዲሬክተር ዶክተር አዱኛ ደበላ ለአሜሪካ ድምፅ ተናግረዋል።
ወደ ዩሮፕ የምንልካቸውን የቡና መጠን እንዲቀንስ አድርጎብናል ማለት ነው። በዋናነት ወደ ዩሮፕ እና አሜሪካ የሚሄዱት የቡና ምርቶቻችን በዛ ሳይድ የሚሆን ስለሆኑ ማለት ነው። ለምሳሌ አሁን የጀርመን ከ24,000 ቶን ቡና መጠባብና በዚህ ሰዓት የወሰደችው አሁን ላይ ወደ 12,000 ቶን ቡና ነው የወሰደችው።
በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየት የሰጡት የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦም የቀይ ባህር ቀውስ በቡና ንግድ ላይ ከፍተኛ ተጽዕኖ መፍጠሩን ገልጸው በተለይም ባለፉት ጥርና የካቲት ወራት አካባቢ ሁኔታው ፈታኝ ነበር ብለዋል።
መርከቦቹ ቡኪንግ ይሰጡህና ካንስል ያደርጉታል። ያማ እንትኑ መስመሩ ሴት ካልሆነ እያዩ ነው የሚመጡት። እኛም ፈርተን ስልክ አልነበረ። ምክንያቱም እዛ ጅቡቲ በጣም ሙቀት አሉ። እዛ ሄደ ከቆየ ቡና ሙሉ ለሙሉ ይበላሻል።
እዛ ተቀምጠው ከቆየ ይበላሻል ቡናውም።
አንደኛ ኮስታለም ኮስቱን በላይ ግን ቡናው ይበላሻል።
በቀይ ባህር ጸጥታዊ ቀውስ ምክንያት በተለይም በአውሮፓ የቀነሰውን የቡና ገበያ ለማካካስ ኢትዮጵያ በኤስያ ክፍለ ዓለም አዲስ ገበያዎችን ማፈላለግ መጀመሯን ዶክተር አዱኛ ጠቁመዋል። በዚህ መሰረት ወደ ጃፓን፣ ኮሪያ፣ ቻይና እንዲሁም ሳውዲ አረቢያ ቡናን በመላክ ችግሩን መቋቋም ችለናል ብለዋል። ከቀይ ባህር ቀውስ ጋር በተያያዘ የተፈጠረው የኮንቴይነር እጥረት ንግዱን እንዳያስተጓጉልም ሌሎች አማራጮች በሥራ ላይ መዋላቸውን የባለሥልጣኑ ዋና ዲሬክተር አስገንዝበዋል። በዚህም ዓመታዊ የገቢ እቅዱን ማሳካት እንደተቻለ አስረድተዋል።
በዋናነት ቀይ ባህር ላይ ያለው ችግር የኢምፖርት ችግሮች እንዲኖር፣ ሀገራችን ላይ የኮንቴነር ችግሮች እንዲፈጠሩ አድርጓል። የዚህ የኮንቴነር ችግሮችን ደግሞ 40-50 መኪና አንድ ላይ በፌዴራል ፖሊስ አሳጅበን ከጅቡቲ ድረስ አስወስደን እዚህ የኮንቴነር ችግሮችን እና የባቡር ችግሩንም በዛ መሰረት በመድረስ በቂ ምርት ወደ ጅቡቲ እንዲሄድ አድርገናል። ሌላው ከዚህ በተጨማሪ ለመጀመሪያ ጊዜ በፕሌን በካርጎ ቡናዎችን ስንልክ ቆይተናል ማለት ነው። እነዚህን አማራጮችና አሰራሮች በመጠቀም አሁን ላይ $1 ቢሊዮን ላይ ደርሰናል። ከአምና አንጻርም ስንመለከት በመጠን ከ29-30 ሺህ ቶን በላይ ወደ ውጭ ልከናል ማለት ነው።
የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦ ደግሞ የቀይ ባህር ቀውስ ያስከተለውን ችግር ለመቋቋም የተወሰዱት አማራጮች ውጤት ማምጣታቸውን ተናግረው አማራጮቹ ግን ተጨማሪ ወጪ ማስከተላቸው አልቀረም ብለዋል።
ረጅም መንገድ ነው የሚሄዱት። እንደዚህ በደቡብ አፍሪካ እርቆ ስለሚሄዱ አዲሽናል ኮስታል ተጨማሪ ጊዜን ይወስዳል።
በእስራኤልና በሐማስ ታጣቂ ቡድን መካከል የተቀሰቀሰው ጦርነት ከ7 ወራት በላይ ሲያስቆጥር የእሱ ክትያ የሆነው የቀይ ባህር ቀውስም የዓለም ንግዳዊ እንቅስቃሴ ስጋት ሆኖ ቀጥሏል። ኢትዮጵያ ወደ ውጭ ከላከቻቸው ምርቶች በ9 ወራት ውስጥ ከ2.5 ቢሊዮን ዶላር በላይ ገቢ ማግኘቷን ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸርም የ122 ሚሊዮን ዶላር ቅናሽ እንዳለው የንግድና ቀጣናዊ ትስስር ሚኒስቴር ትላንት ለአሜሪካ ድምጽ ማስተዋወቁ ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አዲስ አበባ ላይ አሁን ከምሽቱ 3 ሰዓት ከ29 ደቂቃ ሆኗል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ29 ደቂቃ ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን አንድ ዘገባ እንሻገራለን። እንደ አውሮፓውያኑ የዘመን አቆጣጠር ከ2008 ወዲህ ዋይት ሀውስ ለመጀመሪያ ጊዜ የሚያስተናግደው የአፍሪካ መሪ ሊቀበል ነው። ዩናይትድ ስቴትስን የሚጎበኙት የኬንያው ፕሬዚደንት ዊሊያም ሩቶ ልዩ ፕሬዚደንታዊ የራት ግብዣና አንዳንድ ሁነኛ ስምምነቶች ይጠብቃቸዋል ሲል የዋይት ሀውስ አስታውቋል። ሌላው ከውይይቱ ጠረጴዛ የተቀመጠው የናይሮቢ እቅድ ኬንያ የሰላም አስከባሪ ኃይሏ ወደ ሄይቲ የመላክ ፈቃዷን ከገለጸች በኋላ የዋሽንግተንን ልግስና እና ተጽዕኖ መጠቀም ነው። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችንን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
የዋይት ሀውስ ላለፉት 16 ዓመታት የሚጠጋ ጊዜ ለአፍሪቃ መሪዎች ተዘግቶ የቆየውን የፕሬዝዳንታዊ ጉብኝት እድል ለመክፈት የኬንያውን ፕሬዝዳንት የመረጠባቸውን 3 ምክንያቶች ለአሜሪካ ድምፅ ገልጠዋል። እነዚህም ሁለቱ መንግስታት በዲሞክራሲያዊ ስርዓት ላይ የሚጋሩት እምነትና የግሉን ዘርፍ ለመጠቀም ተመሳሳይ አካሄዶችን የሚያራምዱ መሆናቸው ሲሆኑ፣ ዋናው ምክንያት ግን አዲሷ የባይደን አስተዳደር ከፍተኛ የአፍሪካ ፖሊሲ አውጪ ለአሜሪካ ድምፅ እንደገለጡት ኬንያ በቅርቡ 1000 የደህንነት መኮንኖችን ወደ ሄይቲ ለመላክ በወሰደችው ውሳኔ ራሷን ወደ ዓለም አቀፉ መድረክ ለማቅረብ ያሳየችው እርምጃ ነው።
We chose Kenya for a few reasons. Number one is the Kenya-US partnership has really grown from a regionally focused one.
ኬንያን የመረጥነው በተወሰኑ ምክንያቶች ነው። የመጀመሪያው ምክንያት የኬንያና የዩናይትድ ስቴትስ አጋርነት ከክልላዊ ጉዳዮች ተሻግሮ ዓለም አቀፋዊ ይዘት ወዳላቸው ጉዳዮች በማደጉ ነው። ኬንያውያን ከክልላቸው ባለፈ ጉዳይ የመሪነት ሚና ለመጫወት ባሳዩት ተምሳሌት በእጅጉ ተደስተናል።
እንደተንታኞች ምምነት ይህን መሰሉ መንግስታዊ ጉብኝት ትልቅ ስፍራ የሚሰጠው ጉዳይ ነው።
It is the highest diplomatic honor that our president can bestow is typically an indicator of
ይህ ፕሬዝዳንታችን ሊሰጡ የሚችሉት ከፍተኛው ዲፕሎማሲያዊ ክብር ነው። በመሰረቱ በጣም የሁለቱ ወገኖች መቀራረብና የሁለትዮሽ ግንኙነታቸው አስፈላጊ ደረጃ አመላካች ነው። እንበልና ኬንያ በቅርቡ በዋይት ሀውስ መንግስታዊ ጉብኝት ካደረገችው ጃፓን ደረጃ ማድረስ አሁን በገለጽኳቸው ምክንያቶች በሙሉ ለአንዳንጋፋና ረጅም ዘመን የዘለቀ የደህንነት ግንኙነት ለመሰረተች አጋር አገር የምንሰጣቸው እድሎች ማግኘት ለኬንያ በጣም አስፈላጊና ምሳሌያዊነቱም የጎላ ነው ብዬ አስባለሁ።
ብራውን አክለው እንዳስረዱት አስተዳደሩ ጉብኝቱን ተጠቅሞ እንደ ቴክኖሎጂ፣ የአየር ንብረት ጥበቃ፣ የዕዳ እፎይታና የጤና ጉዳዮችን የሚመለከቱ ስምምነቶችን ለመድረስ ያለመ ውጥን ይዟል። በሌላም በኩል ዋሽንግተን ለሄይቲ የጸጥታ ተልዕኮ የ300 ሚሊዮን ዶላር ድጋፍ ማስጠቋን አመላክታለች።
We've been working really closely with them. As you may know, there's been planning underway for a number of months.
በቅርበት አብረናቸው እየሰራን ነበር። እንደምታውቁት ለተወሰኑ ወራት የዘለቀ እቅድ ተይዞ ነበር። ለአተገባበር የሚያግዝ ጽንሰ ሐሳብ መንደፍም ከዓለም ዙሪያ የተውጣጡ የፖሊስ ባለሙያዎች የሚሰማሩበትን ስራም ይጨምራል። ኬንያ በተናጠል ብቻዋን እንድታሳካው የታለመ ጉዳይ አይደለም።
የኬንያው ፕሬዝዳንት ዊሊያም ሩቶ የጉብኝታቸው የመጀመሪያ መዳረሻ ባደረጓት አትላንታ ላይ በሰጡት አስተያየት የዩናይትድ ስቴትስን እርዳታ በተመለከተ የአፍሪካ ሀገራት ዳ የሚበዛውም የዓለማችን ትልቋ አበዳሪ ቻይና ያበደረቻቸው ነው፣ መልክ ማስያዙን ቀድሚያ የሚሰጡት ጉዳይ መሆኑን ተናግረዋል። በአንጻሩ ናይሮቢ የሚገኙ የሰብአዊ መብት ተሟጋቾች ለአሜሪካ ድምፅ እንደገለጡት የዩናይትድ ስቴትስ መሪዎች በሄይቲው ተልዕኮ ግንባር ቀደም የሆኑት የኬንያ ፖሊሶች በአገር ውስጥ የሚፈጽሟቸው የመብት ጥሰቶች ጉዳይና እንዲሁም በጾታ ጉዳይ ትኩረት የሚነፈጉ ወገኖችንና እያሽቆለቆለ ነው ያሉትን የመገናኛ ብዙሃን ነጻነት አስመልክቶ የቀረበው የሕግ ረቂቅ ያሳደረው ስጋት እንደሚያሳስባቸው ተስፋ ያደርጋሉ።
We first of all see this as a really
excellent opportunity to focus on governance, human rights and the rule of law.
ይህም በብዙ ምክንያቶች በአስተዳደር በሰብአዊ መብቶች ጥበቃና በሕግ የበላይነት በሚመለከቱ ጉዳዮች ላይ ትኩረት ለማድረግ እንደ ጥሩ አጋጣሚ ነው የምናየው። ዩናይትድ ስቴትስም ሆነች ኬንያ በመሰረቱ ራሳቸውን በእነዚህ ሴቶች እንደሚያምን አገር ያቀረቡ ናቸው። እናም መንግስታዊ የራት ግብዣ በእነኚህ ጉዳዮች ላይ ትኩረት ለማድረግ መልካም አጋጣሚን ይፈጥራል።
ይህ ሁሉ ነው እንግዲህ የፊታችን ሐሙስ በሚከናወነው በዚያ መድረክ እውን ሆኖ የሚገለጠው።
አሎላ ከበደና አመሰግናለሁ። ያዳመጣችሁ አላችሁት በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዴሞክራሲ በተግባር ነው። የዩናይትድ ስቴትስ መራጮች ከግማሽ በላይ የሚሆኑ ሴቶች ናቸው። በዚህ ዓመት የሚካሄደው ፕሬዝዳንታዊ ምርጫ እጩ ተወዳዳሪ የሆኑት ጆ ባይደን እና ዶናልድ ትራምፕ የሴት መራጮችን ድምጽ ለማግኘት ያደረጉት ያሉትን ጥረት ቃኝቶ ስካት ስተርንስ ያደረሰንን ዘገባ ስመኝሽ ቆየት አሰማናለች።
በዘንድሮው የአሜሪካ ፕሬዝዳንታዊ ምርጫ አብዛኛው የሴት መራጮችን ማዕከል ያደረገው ዘመቻ ያተኮረው በጽንስ ማቋረጥና በስነ ተዋልዶ መብቶች ላይ ነው። ነገር ግን የአሜሪካ ሴቶች ከጽንስ ማቋረጥ በላይ የሆኑ ጉዳዮችም ያሳስቧቸዋል። ስለሆነም የምርጫ ዘመቻዎቹ እንደ ኢኮኖሚ፣ የጤና እንክብካቤና ወንጀል በመሳሰሉ ሰፋ ያሉ ጉዳዮች ላይም የሴቶችን ትኩረት ለማግኘት እየሞከሩ ነው። በሚኒሶታ ግዛት ነዋሪ የሆነችው ረቤካ ጄንሰን ፕሬዚዳንት ጆ ባይደን ትክክለኛ ውሳኔዎችን ስላደረጉ ምስጋና ይገባቸዋል ትላለች።
እኔ እንደማስበው የአካባቢ ጉዳይ በጣም አስፈላጊ ነው። ኢኮኖሚና የጤና አገልግሎትም በጣም አስፈላጊ ይመስለኛል። በሙያዬ ነርስ ነኝ እና አሁን ድረስ ስራ ቦታዬ ላይ ኮቪድ መኖሩን አያለው። ሰዎች የወረርሽኙን ጊዜ አልፈናል ይላሉ። ነገር ግን እንደሱ አይደለም። አሁንም በዛ ጊዜ ውስጥ እያለፍን ነው። ስለዚህ በዋይት ሃውስ ውስጥ ስለ ሳይንስ የሚያምን ሰው መኖሩ ጥሩ ነው ብዬ አስባለሁ።
በኔቫዳ ግዛት ደግሞ ጁሊ ቤምብ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን እንዲመለሱ ትፈልጋለች።
ለምጣኔ ሀብቱ ጥሩ ነበሩ። ጦርነት አልነበረም። ስምምነት ነበር። ሰላም ነበር። ሁላችንም እንሰራ ነበር። የነዳጅ ዋጋ መደበኛ ነበር። በአጠቃላይ አስደናቂ ሰው ነበሩ። ሀገራቸውን ይወዳሉ። ጥሩ ሰው ናቸው። ቤተሰባቸውንም ለጥሩ ደረጃ አብቅተዋል። ስለዚህ እንመልሳቸዋለን።
ባይደን በሴቶች ጤና ምርምር ላይ ያተኮረ የዋይት ሃውስ እንቅስቃሴ በመጀመር ሴት መራጮችን ለመሳብ እየሞከሩ ነው።
በሕክምና ዘርፍ ውስጥ ያሳካናቸውን አዳዲስ ግኝቶች አስቡ። ነገር ግን ሴቶች ላይ ትኩረት ያደረጉ አልነበሩም። ጥናቱ እናንተ ጋር ለመድረስ በጣም ከፍተኛ ጊዜ ወስዷል።
የባይደን ዘመቻ ለእናቶች ቀን የትራምፕን ስደተኛ ቤተሰቦች የመለያየት ፖሊሲ የሚነቅፍና መራጮችን ለእናቶቻችሁ አንድ ውለታ ዋሉላቸው፣ ትራምፕን አስቁሙ የሚል ማስታወቂያ በማህበራዊ ሚዲያ ላይ አሰራጭቷል። ትራምፕ በበኩላቸው ከወግ አጥባቂ ክርስቲያን ሴቶች ጋር ባደረጉት ስብሰባ በአውሮፓ ሰላምን እንደሚያመጡ ተናግረዋል።
የፕሬዚደንትነት ምርጫውን ካሸነፍኩ በኋላ ብዙም ሳልቆይ ወደ ዋናው ኦቫል ቢሮ ከመድረሴ በፊት በሩሲያና በዩክሬን መካከል ለሚካሄደው አስከፊ ጦርነት እልባት አመጣለሁ።
ከዚህም በተጨማሪ ትራምፕ በወንጀልና በስደት ዙሪያ በሚያስተላልፏቸው ጠንከር ያሉ መልእክቶች የሴት መራጮችን ቀልብ ለመግዛት እየጣሩ ነው።
ከከተማ ወጣ ብለው ከሚኖሩ የቤት እመቤቶች ጋር እስማማለሁ። ምክንያቱም እነሱ ደህንነታቸው ተጠብቆ መኖር ይፈልጋሉ። ነገር ግን ጌጣጌጦቻቸውን ይዘረፋሉ። ቦርሳቸውን፣ የኤሌክትሮኒክስ እቃዎቻቸውን፣ ሰዓቶቻቸውን እንዲሁም ገንዘቦቻቸውን ይወስዱባቸዋል። ከዚያ ሰዎች ይመጡና እና ምን ተፈጠረ ይሏቸዋል። ሕገ ወጥ የውጭ አገር ወንጀለኞች በየመስኮታችሁ ስር እየተሳቡ ቤታችሁን እንዲዘርፉ ካልፈለጋችሁ እምነት የማይጣልበት ጆ ባይደንንና ሊያደርሱ የሚችሉትን ጉዳት በተሻለ ፍጥነት ለማስወገድ ድምፅ መስጠት አለብን።
እንደ አውሮፓውያን አቆጣጠር ከ1980 ወዲህ በሁሉም የአሜሪካ ፕሬዝዳንታዊ ምርጫዎች የሴት መራጮች ቁጥር ከወንድ መራጮች ቁጥር እንደሚበልጥ የአሜሪካ ሴቶችና ፖለቲካ ማዕከል የተሰኘ ተቋም መረጃ ያሳያል። ፒው የተሰኘው የህዝብ አስተያየትና መረጃ አሰባሳቢ ተቋምም እንደ አውሮፓውያን አቆጣጠር በ2020 በተካሄደው ፉክክር ባይደን ከሴቶች ያገኙት ድምጽ ከትራምፕ በ11 ከመቶ እንደሚበልጥ አመልክቷል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ወደ ቀጣዩ ዝግጅት ስንሻገር ኤልሳቤት ድንቁ በሙያ መምህርትና ጋዜጠኛ ናት። ከአንድ ዓመት ተኩል በፊት በምዕራብ ኦሮሚያ ክልል በወንጪ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያውን ቤተ መጻሕፍት ከፍታለች። ኤደን ገረሞ ከኤልሳቤጥና ከሰናይ ተግባሯ ተጠቃሚ ከሆኑት ሰዎች ጋር ያደረገችው ቆይታ በመቀጠል ይቀርባል።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ሕጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች።
አዲስ አበባ በብዛት ስታይ ሕጻናት፣ ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህጻናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው። ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው የማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆች ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ፣ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ፣ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው፣ ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ሕጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው።
ለምን ችግር መጣ መሰለሽ? እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጪ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም፣ ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም። እዛ ቦታ ዥዋዥዌ አይተው አያውቁም። እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸው። እና ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም፣ አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ።
ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቁረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር እኔ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት? ሰዎችን ማሳተፍ ፈለኩ። ከቤተሰቦቼ ውጪ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለኩ እና አንዳንድ ሰዎችን ሳናግር ማንም አልገባው። በእውነት ምንድን በብዛት ያሉኝ ነገር አሁን ያምን የአሁን ልጅ ባክሻውን ላይብረሪ መጥቶ ያነባል ብለሽ በቃ ውስጤን ወደ ታች ዝቅ የሚያደርግ ነገር ነው የነገሩ።
በወንጭ ወረዳ በጨቦ መምደር የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጻሕፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጻሕፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጻሕፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጻሕፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ ያለ በመሄዱ ህፃናቱና የአካባቢው መምህራን ደስተኛ ናቸው ይላሉ።
አስተማሪም ሌላ ነው። ማን ተማሪ አለች። ልጆቹን ማራሉ፣ ጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ የሚጫወቱት። ጫወታም አለ፣ የሚያንብቡት ሰዓት አለ። እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ሄዱ። በጣም ማምሮቹ ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ። ማምራቻችን በጣም እዛ ትምህርት ቤት ሄዱ ስናበቡት በጣም ደስ ነው የሚሉት ማምሮቹ።
ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ሻንጠላ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድን ነው መሰለሽ? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወድም። እና ሁልጊዜ ትመጣና ውይ ዣንጥላ ንፋሱ ገነጣጠለብኝ፣ አቤ ዣንጥላ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላ በሰበሰ፣ ዣንጥላ የተገነጠለ ከፀሐይ ጋር ሁልጊዜ። እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይም ጠጅ ዣንጥላ ናቸው። እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው። እና ቆንጆ አርጎ የሳለልኝ ጓደኛዬ ነካሻ። ከዛ ደግሞ በቤት ውስጥም የረዱኛሉ በማንበብ ይሄ ትክክል ነው ይሄ ትክክል አይደለም እያሉ መጨረሻ ላይ እንግዲህ ህልሜ እውን ሆኖ ተታተመልኝ ማለት ነው።
ኤልሳቤጥ ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጪ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ የአሜሪካ የኮሚኒቲ ኮሌጅ የሚመረቁ ተማሪዎችን ቁጥር ለማሻሻል እያደረገች ስላለችው ጥረት የሚናገረውን ዘገባ እናሰማችኋለን። ከኮሚኒቲ ኮሌጅ ተመርቀው የሚወጡ ተማሪዎች ቁጥር ለማሻሻል አዲስ መርሃ ግብር ከሰሞኑ ይፋ ተደርጓል። ይህንን አስመልክቶ ፒቢኤስ የተሰኘው የቴሌቪዥን መርሃ ግብር ያጠናቀረውን ዘገባ ስመኝሽ ቆየት አሰማናለች።
በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሲንሲናቲ ስቴት ኮሚኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች።
ወጥ ቤት ውስጥ ሲሆን የራሴ ክልል ውስጥ እንዳለው ይሰማኛል፣ እወደዋለሁ።
የ28 ዓመቷ ሄንደርሰን በሳምንት 3 ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች። ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የ12 እና የ5 ዓመት ልጆቿን ብቻዋን ታሳድጋለች።
ከጠዋት 3 ሰዓት አንስቶ እስከ ማታ 12 ሰዓት ድረስ እዚሁ ነኝ።
ግን ደግሞ ምግብ በዙም አይበስልም።
ምግብ ብዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረጅም ሰዓት ነው የሚሰራው።
ሄንደርሰን እነዚህን ሁሉ ኃላፊነቶች ጊዜዋን እያመጣጠነች ለመወጣት ትሞክር እንጂ 2 ዓመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር ከ20 ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች።
I couldn't drive up here on a donut.
በአንድ ዶናት ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር።
ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው።
We're able to mitigate some of those barriers.
አንዳንዶቹን መሰናከሎች ማሻሻልና መንገዱን በተወሰነ መንገድ ማቅለል እንችላለን።
ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በአመት እስከ $1,750 ድረስ ያወጣል።
When I graduate, I won't owe anything.
ስመረቅ ምንም ዕዳ አይኖርብኝም። ይሄ እውነት የማይመስል ነገር ነው። ማመን አልቻልኩም። ነገር ግን ትልቁና እድሉን እንዳታልፍ የሚያደርገው ነገር ደግሞ እሱ ነው። ሁሉ ተጨማሪ ድጋፍ ነው።
ተጨማሪ ድጋፎቹ የመጽሐፍ፣ የመኪና ነዳጅና ሌሎች ያስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን በተለይ በኦሃዮ ግዛት ዴይተን ከተማ ለምትኖረውና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል።
የመኪናዬ ጎማ ተንፍሶ ትምህርት ቤት የሚመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ ትልቅ ሸክም ነው ከላይ ላይ የወረደው። ምክንያቱም ምን ማድረግ እንደምችል ስጨነቅ ነበር።
ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራም ውስጥ የሚካተት ተማሪ የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ።
ተማሪዎቹ ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ህይወት አሰልጣኝ ናቸው። ማንን ማነጋገር እችላለሁ ከሚለው አንስቶ የሚቀጥለው እርምጃዬ ምን መሆን አለበት፣ ምን ልስራ፣ ወይም ደግሞ ክፍል ውስጥ ጥሩ እየሰራው ነው ወይ እስከሚለው ድረስ ያማክራሉ። እንደ ራሳቸውም ሰዎች የሚያዩዋቸው ናቸው።
ሚኪ ሃሪስ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት።
ለእኔ በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል። እነሱ ባይኖሩ ምን ማድረግ እችል እንደነበር አላውቅም።
ሚኪ ሃሪስ በሲስቴት የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ዲግሪዋን ታገኛለች።
የሁለተኛ ደረጃ ተማሪ ያለው በትምህርቴ ጥሩ ነበርኩኝ። ነገር ግን የሁለተኛ ደረጃ ትምህርት ቤትና ኮሌጅ ሁለት የተለያዩ ነገሮች ናቸው። እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ ፈልጋለሁ። እናም ነገሮች ምን መንክላይ እንዳሉና በቀሪ ህይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው።
ሃሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች።
They've helped me not only emotionally.
እነሱ በስሜትና በገንዘብ ብቻ አይደለም የረዱኝ። ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ።
በሲንሰናቲ ግዛት መተግበር የጀመረው ተማሪዎች በአጭር ጊዜ ትምህርታቸውን እንዲያጠናቅቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሐሳብ አይደለም። ከ7 ዓመት በፊት በኒውዮርክ ከተማ መተግበር የጀመረውና በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚኒቲ ኮሌጅ ከሚማሩ ተማሪዎች 17 ከመቶዎቹ ብቻ ነበሩ ዲግሪያቸውን በ3 ዓመት የሚያጠናቅቁት። የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ 57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክርስቲን ብሮንግኒያርት ናቸው።
ፕሮግራሙ እንደ አውሮፓውያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩን። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ዲግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን።
የተፋጠነ ጥናት ፕሮግራሙ እየሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በ3 ዓመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራሙ ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በጥፍ ይጨምራል። አሌክስ ሜር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ሕይወት ለማሻሻል የተቋቋመ መንግስታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው።
አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚኒቲ ኮሌጅ ተማሪዎችና ወደ 1000 የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ሕይወት ትልቅ ለውጥ የሚያመጡ ናቸው።
ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜየር ይገልጻሉ።
ይህ አቀራረብ መርሃ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከስምንት ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረቁ እንደሆነ ተመልክተናል።
ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥም ይሰራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው እዛ ነው።
እንደ አውሮፓውያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሴንሰናቲ ስቴትን ጨምሮ በኦሃዮ በሚገኙ 3 የኮሚኒቲ ኮሌጅ ውስጥ ተግባራዊ እንዲሆን ተደረገ። ፕሮግራሙ ለሕዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሴንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዝዳንት ሞኒካ ፖሴ ይገልጻሉ።
We knew what we were doing was making a difference. We heard
እያደረግን ያለነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በመረቃት ስነስርዓታችንም ላይ አይተናል። ትክክለኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል።
ልክ በኒውዮርክ እንደታየው በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዝግብ እንጂ የተፋጠነ ትምህርት ፕሮግራሙ ለሶስት ዓመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ።
We had to stop the program. We just did not
መርሃ ግብሩን ማቆም ነበረብን። ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም።
Community colleges, they're doing a lot for their community colleges ለተማሪዎቻቸው ብዙ ነገር ነው የሚያደርጉት። ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው community colleges ውጤታማ እንደሆኑ ያረጋግጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው።
ነገር ግን ወጪው ሲንሰናቲ ስቴትስ ፕሮግራሙን ሙሉ ለሙሉ እንዲያቆም አላስገደደውም። ከበጎ አድራጊዎች 3.5 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓውያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪንስ ይገልጻሉ።
ይህ መዋለ ንዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የህይወታቸውን መስመር ይቀይረዋል።
ወደ ላይ የማደጉ ውጤት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11% ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙ እንደሚሰራና አሁን ተግባራዊ እየተደረገባቸው ካሉት 7 የአሜሪካ ግዛቶች ውጭም መሰራጨት እንዳለበት የሚያሳይ ነው ይላሉ።
በተናጠል ከኮሌጆች ጋር ነበር የምንሰራው። አሁን ግን ከተለያዩ ግዛቶች ጋር በስፋት እየሰራን ነው።
ሲስቴት የተፋጠነ ፕሮግራም በኮሌጅ ውስጥ በከፈተው ቢሮ ውስጥ ያገኘናት ሄንደርሰን ከገንዘብ እርዳታና ከምክር አገልግሎቱ በተጨማሪ ፕሮግራሙ የአንድ ማህበረሰብ አባል የመሆን ስሜት ይፈጥራል ትላለች።
When you walk in, everyone's smiling. They're always happy to see you. I don't know. I think it's
ገና ወደ ቢሮ ስትገቢ ሁሉም ሰው ፈገግ ብሎ ነው የሚቀበልሽ። ሁልጊዜም ሲያዩሽ ደስተኞች ናቸው። እኔ እንጃ ግን በቃ ለእኔ እውነተኛ ስሜት ነው መስሎ የሚታየኝ። ከልባቸው ካልሆነ በጣም ጎበዝ አስመሳይ ናቸው ማለት ነው። በቃ ደስ ይላል። ሁሉም ሰው ልክ እንደ ቤተሰብ ነው።
ሁልጊዜም ለመደገፍ የተዘጋጀ የራስ ሰው እንደማለት ነው።
በትክክል ኮሌጅ ውስጥ መሆኔ አስተሳሰቤንና አይምሮዬን አስፍቶልኛል። ከሰዎች ጋር እንዴት እንደምግባባ፣ ነገሮችን እንዴት እንደማስብ ጨምሮ። አሁን ከዚህ በኋላ ምን እንደማደርግ አላውቅም፣ ነገር ግን በዚሁ መቀጠል እፈልጋለሁ።
አድማጮቻችንና ተመልካቾቻችን የዛሬው መሰናዷችንን ከማጠናቀቃችን በፊት አጭር መልእክት ሰምተን እንመለስ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ንጉሡ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።